ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
በእውቀትና በእውነት ላይ የተመሰረተ ነው ሲባል እንዲሁ የሚነገር ሳይሆን ሁላችሁም እንደምትመለከቱት ግልጽ ያለ ሁሉም የኢትዮጵያ ህዝቦች በእኩልነት የሚጠቀሙበት በብዙ ጭንቀት በብዙ ምክክር በብዙ ውይይት የተሰራ ግልጽ ፕሮግራም ነው።
የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ ናቸው ድምጻቸውን የሰማነው። የብልጽግና ፓርቲን ለመቀላቀል ወሳኔ ያሳለፉ የኢህአደግ አጋር ድርጅቶችና መሪዎች ትናንትና የስምምነት ሰነድ በተፈራረሙበት ወቅት ከተናገሩት የተወሰደ ነው። ዝርዝሩ በለቱ አብይ ርዕስ ይቀርባል።
ከተነገ ህገ መንግስታዊ ፌደራላዊ ስርዓት በስፋት ይጣሳሉ።
የተገነባው ህገ መንግስታዊ ፌደራላዊ ስርዓት በስፋት እየተጣሰ ይገኛል። ብሔር ከብሔር ያጋጩ ሰላማችንን እያደፈረሱ ፌደራላዊ ስርዓታችንን ለማፍረስ የሚንቀሳቀሱ ኃይሎች ሁላችንም ተባብረን ስርዓት እንዲይዙ ማድረግ አለብን።
አሁን የሰማችኋቸው በትርጉም የሰማችሁት ቃል ላይ ቀደም ብሎ የተናገሩት የትግራይ ክልል ምክትል አስተዳዳሪ ዶክተር ደብረጽዮን ናቸው። የአክሱም ጽዮን አመታዊ ክብረ በዓል ላይ ከተናገሩት የተወሰደ ነው። የዚህንም ዝርዝር ይዘናል አድማጮች፣ በመጽሔት እንመለከተዋለን።
ለምሽቱ ካሉን ዋና ዋና ዜናዎች መካከል የኢትዮጵያ የመከላከያ ሚኒስትር አቶ ለማ መገርሳ ዛሬ ዋሽንግተን ዲሲ መግባታቸው የኢትዮጵያ የመገናኛ ብዙሃን ዘግበዋል። የሶማሌ ክልልን የቀድሞ ፕሬዝዳንት ጨምሮ አቃቤ ሕግ ክስ በመሰረተባቸው ተከሳሾች ላይ የቆጠራቸው ምስክሮች ለ9 ቀናት እንዲያሰማ ፍርድ ቤት ቀጠሮ ይዟል የሚሉትና ሌሎችም አሉ።
ጤና ይስጥልን እንደምናመሻችሁ ክብራትና ክብራን አድማጮች፣ ሌሎች በርከት ያሉ ወቅታዊ ዘገባዎችና ቅንብሮችን ይዘን ከዛሬ ህዳር 22 2012 ዓ.ም ስርጭታችን ጋር አስተናጋጆች አሉላ ከበደና
ቆንጂት ታዬ ነን። ፕሮግራማችንን የምታቀናብርልን ብርሃን ኃይሉ ነች። የስርጭት መሐንዲሱ ጆ ጊል እስከ 4 ሰዓት ድረስ አብረናችሁ እናመሻለን። በቅድሚያ የዕለቱን የዓለም ዜና። የኢትዮጵያ የመከላከያ ሚኒስትር አቶ ለማ መገርሳ ዛሬ ዋሽንግተን ዲሲ መግባታቸውን የኢትዮጵያ መገናኛ ብዙሃን ዘግበዋል። ፋና ብሮድካስቲንግ ኮርፖሬሽን ባወጣው ዘገባ መሰረት የአቶ ለማ የአሜሪካ ጉዞ ዓላማ በሁለቱ ሀገሮች መካከል ባለው የመከላከያ ትብብር ላይ ለመነጋገር ነው። የአቶ ለማ መገርሳን የዩናይትድ ስቴትስ ቆይታ አስመልክቶ ዘርዘር ያሉ መረጃዎችን ለማግኘትና እሳቸውንም አግኝተን ለማነጋገር ጥረት እያደረግነን ተጨማሪ ባገኘን ጊዜ ይዘን እንመለሳለን።
ቡርኪና ፋሶ ምስራቃዊ ክፍለ ግዛት ውስጥ ትናንት ማንነታቸው ያልታወቀ ታጣቂዎች አንድ ቤተክርስቲያን ላይ ተኩስ ከፍተው እስካሁን በታወቀው 14 ሰው ገድለዋል። ጥቃቱ የደረሰው ከኒጀር ጋር በሚያዋስነው የቡርኪና ፋሶ ድንበር ላይ በምትገኝ ከተማ መሆኑም ተዘግቧል። የመንግስቱ ወታደሮች አጥቂዎቹን ማደን ይዘዋል። ታጣቂዎቹ በቤተክርስቲያኒቱ ላይ ጥቃት የከፈቱት ምዕመናኑ የሰንበት ቅዳሴ ስርዓት እየተከታተሉ በነበረበት ወቅት ሲሆን ወዲያውኑ በሞተር ብስክሌት ተሳፍረው ማምለጣቸው ነው የተዘገበው። ለጥቃት እስካሁን ኃላፊ ነኝ ብሎ የወጣ አካል የለም። ይሁን እንጂ ጽንፈኛ እስልምና ቀንቃዦች ናቸው ተብሎ ተጠርጥረዋል።
ዜናው የሚተላለፍላችሁ አድማጮች ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። የሶማሌ ክልልን የቀድሞ ፕሬዝዳንት ጨምሮ አቃቤ ሕግ ክስ በመሰረተባቸው ሌሎች ተከሳሾች ላይ የቆጠራቸውን ምስክሮች ለ9 ተከታታይ ቀናት እንዲያሰማ ፍርድ ቤት ቀጠሮ ያዘ። የ31ኛው ተከሳሽ የክስ መቃወሚያ ለማሰማትም ተለዋጭ ቀጠሮ ተሰጥቷል። ፍርድ ቤቱ የተከሳሾቹን አቤቱታ ሰምቶ ትዕዛዞችን ሰጥቷል። መለስካቸው አምሃ ዝርዝሩን ይዟል።
የፌዴራሉ ከፍተኛ ፍርድ ቤት ልደታ ምድብ 4ኛ ወንጀል ችሎት የሶማሌ ክልል የቀድሞ ፕሬዝዳንት አቶ አብዲ መሐመድ ዑመርን ጨምሮ በሌሎች ተከሳሾች ላይ አቃቤ ሕግ የቆጠራቸው ምስክሮች ከጥር 14 እስከ ጥር 22 ባሉት ተከታታይ ቀናት ለመስማት ቀጠሮ ቆርጧል። አቃቤ ሕግ ከ200 የሚያንሱ የሰው ምስክሮች እንደሚያሰማ ይጠበቃል። በተጨማሪም አንድ ስማቸው የተሳሳተ ተከሳሽ ስማቸው መስተካከሉን ካረጋገጡ በኋላ ዛሬ የቀረበባቸው ክስ ተነቦላቸዋል። 31ኛው ተከሳሽ ሐሰን ሁሴን ኑር አቃቤ ሕግ የመሰረተባቸው ክስ ከሌሎች 4 ተከሳሾች ጋር በአንድነት በመሆን በጅጅጋ ከተማ የተለያዩ ስፍራዎች በመንቀሳቀስ የኢትዮጵያን ሰንደቅ ዓላማ እንዲቀዱ በማድረግ ኢትዮጵያ ትውደም፣ ኦሮሞን እንገድላለን፣ አብዲ መሐመድ ይኑር እያሉ በመንቀሳቀስ አብዱ ሰላም ኢርሌ ጃማ የተባለን ግለሰብ በመግደል በመሳተፋቸው ነው ይላል የአቃቤ ሕግ ክስ። ተከሳሽ ክስ ከተነበበላቸው በኋላ በጠበቃቸው አማካኝነት የክስ መቃወሚያ ለማቅረብ ተለዋጭ ቀጠሮ እንዲሰጣቸው ጠይቀዋል። ፍርድ ቤትም ለታህሳስ 9 ቀን የክስ መቃወሚያቸውን ለመስማት ከዚህም በተጨማሪ ተከሳሾቹ በማረሚያ ቤትና በፍርድ ሂደቱ ደርሶብናል ያሉትን ያያዝ ጉድለት በጽሑፍ ዘርዝረው እንዲያቀርቡ ትዕዛዝ ሰጥቷል። ፍርድ ቤቱም በጽሑፍ የሚያቀርቡትን አቤቱታ ተመልክቶ ችግሮቹ በእርግጥ ካሉ በሕግ መሠረት ማረሚያ ቤቱ ችግሮችን እንዲፈታ ትዕዛዝ እንደሚሰጥ ለተከሳሾቹ ተናግረዋል። የፍርድ ሂደቱ ተጓትቷል ለሚለው የተከሳሾች አቤቱታም ፍርድ ቤቱ የተቻለውን ሁሉ እያደረገ እንደሆነ፣ አንዳንድ የቀረቡ ጥያቄዎችም ከዚህ ቀደም ትዕዛዝ የተሰጠባቸው መሆናቸውን ፍርድ ቤቱ አስታውሰዋል። በመጨረሻም እስከ ዛሬ ላልቀረቡ ተከሳሾች ታህሳስ 20 ቀን 2012 ዓ.ም የጋዜጣ ጥሪ እንዲደረግላቸው አዞ የዕለቱ ችሎት ተነስቷል። የቀድሞውን የሶማሌ ክልል ፕሬዚዳንት አቶ አብዲ መሐመድ ዑመርን ጨምሮ በአንዳንድ የክልሉ አመራር አባላትና ሌሎች ተከሳሾች ላይ አቃቢ ሕግ ክስ ከመሠረተ ከአንድ ዓመት በላይ እንደሆነ አይዘነጋም። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
መለስካቸውን እናመሰግናለን። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ከብራዚልና ከአርጀንቲና በሚገቡ ብረታ ብረት ላይ በአፋጣኝ ቀረጡን መልሰን እንጥላለን ሲሉ አስታወቁ። ብራዚልና አርጀንቲና የገንዘባቸውን ዋጋ በከፍተኛ ደረጃ እየቀነሱ በመሆኑ ገበሬዎቻችን ሊጎዱ ነው። ስለዚህ ቀረጡን መልሰን ተግባራዊ እናደርግባቸዋለን ብለዋል። ከዚያም ሌሎች ሀገሮች የገንዘባቸውን ዋጋ እየቀነሱ የኢኮኖሚ ጥቅም እንዳያገኙብን እንዲከላከል የፌዴራል መንግስት ዋና ግምጃ ቤትን አሳስቤያለሁ ብለዋል ፕሬዚደንቱ።
የዩናይትድ ስቴትስና የቻይና የንግድ ድርድር ተቋረጠ። አክሲዮስ የተባለው የዜና ድረገጽ እንደዘገበው ይህ የሆነው የሆንግ ኮንግን አፍቃሪ ዲሞክራሲ ታጋዮች የሚደግፈው የዩናይትድ ስቴትስ ምክር ቤት በሁለቱም ፓርቲዎች ትብብር የቀረበ አዲስ ሕግ ከተፈረመ በኋላ ነው። አክሲዮስ በስም ያልጠራውና የፕሬዚዳንት ዶናልድ ትራምፕ ተደራዳሪ ቡድን ምንጭ ድርድሩ በአዲሱ ሕግ ምክንያት ተቋርጠዋል ማለትን ጠቅሷል። ምንጩ አክሎም የቻይናው ፕሬዚዳንት ሺ ጂንፒንግ የአገር ውስጥ ፖለቲካ ጋር እስኪረጋጋ ስኪል ጊዜ መስጠት ያስፈልጋል ማለታቸውን አክሲዮስ አክሎ ገልጧል።
የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ አስተዳደር ከፓሪሱ የአየር ንብረት ስምምነት ዩናይትድ ስቴትስን ቢያስወጣትም የተወካዮች ምክር ቤቱ አፈ ጉባኤ ናንሲ ፔሎሲ የአየር ንብረት ለውጥ ስለደቀነው አደጋ ማስጠንቀቅ ይዘዋል። የስፔን ዋና ከተማ ማድሪድ ላይ በተከፈተው ለአስር ቀናት የሚቆይ የአየር ንብረት ጉባኤ ላይ ከዓለም ዙሪያ ቁጥሩ ወደ 25,000 የሚጠጋ ተሳታፊ እየተገኘ ነው። ቺሌ በሀገሯ ባለው የፖለቲካ ትርምስ ምክንያት አስተናጋጅነቱን ከሰረዘች በኋላ ነው ስፔን ፈጥና የተረከበችው። በተወካዮች ምክር ቤት አፈ ጉባኤ ናንሲ ፔሎሲ መሪነት ከ12 በላይ የምክር ቤት አባላት ወደ ማድሪዱ ጉባኤ ተጉዘዋል። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉቴሬዥ ዛሬ ጉባኤውን ሲከፍቱ ድርጅት ባደረጉት ንግግር ድርጅታችን ለታዳጊ ሀገሮች አየር ንብረት ለውጥን ለመቋቋምና ለመዋጋት የሚያስችላቸው በየዓመቱ ቢያንስ 100 ቢሊዮን ዶላር መመደቡን ማረጋገጥ ይኖርበታል ብለዋል። በአፈ ጉባኤ ናንሲ ፔሎሲ የሚመራው የምክር ቤት አባላት ልዑካን ቡድን በውጭ ጉዳይ ሚኒስቴር ከፍተኛ ባለስልጣን በአምባሳደር ማርሲያ በርኒካት ከተመራው ኦፊሴላዊው የዩናይትድ ስቴትስ መንግስት ልዑካን ቡድን የተለየ ነው።
የዩናይትድ ስቴትሱ ፕሬዚዳንት ዶናልድ ትራምፕ ተነገ ወዲያ አረቡ በተወካዮች ምክር ቤት የፍትህ ኮሚቴ በሚያስችለው የምስክር ቃል ሰሚ ሸንጎ ጠበቃቸውን እንደማይልኩ ተናገሩ። ይህን የወሰኑት ሂደቱ በጠቅላላው የቅጥፈት ስለሆነ ነው ሲሉም ነቅፈዋል። በዩናይትድ ስቴትስ ምክር ቤት ሲካሄድ የቆየው የምርመራ ሂደት ወደ ቀጣዩ ምዕራፍ በተሻገረበት በአሁኑ ወቅት የተወካዮች ምክር ቤት የፍትህ ኮሚቴ ሊቀመንበር ዲሞክራቱ ጄራልድ ናድለር ኮሚቴያቸው በሚያካሄደው የመጀመሪያው የምስክር ሰሚ ሸንጎ ላይ ሚስተር ትራምፕ እና ጠበቃቸው እንዲገኙ ተጋብዘው ነበር። ሚስተር ትራምፕ ዛሬ ጠዋት ከዋይት ሀውስ ከመነሳታቸው በፊት በሰጡት ቃል ዲሞክራቶች ሀገራችን ላይ እየፈጸሙት ያለው ተግባር አሳፋሪ ነው ሲሉም ነቀፌታ አቅርበዋል። አስከትለውም ዲሞክራቶቹ የምስክር ሰሚ ሸንጎን እርሳቸው በለንደን በሰሜን አትላንቲክ ቃል ኪዳን አገሮች የመሪዎች ጉባኤ በሚሳተፉበት ማድረጋቸውንም ፕሬዚዳንቱ በነቀፌታ አክለዋል።
አድማጮች፣ ለምሽቱ ያለን ዜና በዚሁ ይጠናቀቃል።
ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። የምሽቱ አስተናጋጆቻችሁ አሉላ ከበደና
ቆንጂት ታዬ ነን። በአለም ዜና የጀመረው መደበኛው ፕሮግራማችን በ22 በ25 እና በ31 ሜትር ባንድ አጭር ሞገድ በናይል ሳት እንዲሁም አሃዱ ሬዲዮ ላይ 94.3 ኤፍኤም ላይ እስከ ምሽቱ 4 ሰዓት ድረስ ይቀጥላል። ወደ ቀዳሚው የዕለቱ አብይ ርዕስ ከመሻገራችን አስቀድመን ከሚቀርቡ ዝግጅቶች አንዱን ለቅምሻ ልናሰማ አቅደን ነበረ። ቅምሻው ያለ አይመስልም። ወደ ምሽቱ አብይ ርዕስ ይሆናል የምናልፈው።
እንዲሁ በደረቁና አስተዋውቅ ድምጽ አልደረሰንም። የኦሮሞ ነጻነት ግንባር ኦነግ ሊቀመንበር አቶ ዳውድ ኢብሳ ጋር የተደረገ ቃለ ምልልስ ነው። በሁለተኛው አጋማሽ ይቀርባል። አሁን ወደ ቀዳሚው የዕለቱ አብይ ርዕስ የብልጽግና ፓርቲን ለመቀላቀል ውሳኔ ያሳለፉ የኢህአዴግ አጋር ድርጅቶችና መሪዎች ትላንት የስምምነት ሰነድ ተፈራርመዋል። ከትግራይ በስተቀር የኢትዮጵያ ክፍሎች ገዢ ፓርቲዎች ናቸው ፊርማቸውን ያስቀመጡት። ለዝርዝሩ እስክንድር ፍሬው።
የኢህአዴግ አባል ድርጅቶች ውህደትና የብልጽግና ፓርቲ መስረታ እየተጠናቀቀ ነው። ለመዋሃድ የተስማሙት የስምንቱ ፓርቲዎች መሪዎች ሂደቱ ከተጀመረ ለመጀመሪያ ጊዜ እጅ ለእጅ ተያይዘው ከመገናኛ ብዙሃን ፊት ቀርበዋል። የፈረሙትን ሰነድም ለሕዝብ ይፋ አድርገዋል። ይህ ሂደት እንደሚቀጥልና ውህደቱም እንደሚጠናቀቅ ደግሞ ጠቅላይ ሚኒስትር አብይ አህመድ አስታውቀዋል። የፓርቲዎቻችንን ውህደት የሚያበስረው ወሳኝ የፊርማ ሰነ ስርዓት ዛሬ ተካሄደ። የውህደት ጉዞውም ህግና ስርዓትን ጠብቆ በአስተማማኝ ሁኔታ ይቀጥላል ብለዋል በማህበራዊ ድረገጽ ባሰፈሩት መልእክት። ከዚሁ የፊርማ ስነ ስርዓት በኋላ ንግግር ያደረጉት የኦሮሞ ዲሞክራሲያዊ ፓርቲ ሊቀመንበርና የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ ነገን ያመኑ ይህንን ፓርቲ መመስረታቸውን አብራርተዋል።
እኛ ኢትዮጵያውያን ነገን በማመን ተስፋን በመሰነቅ ለመበልጸግ የማንተጋ ከሆነ፣ ነገን የምንጠራጠር ከሆነ ሌሊቱ አይነጋም። ብልጽግና ነገን በማመን ጨለማው እንደሚነጋ በማመን የሚተጋ ድርጅት ነው። ነገር ግን ብልጽግና እጃችን ሳይቆሽሽ እንቅልፍ ሳናጣ አእምሯችን ሳይደክም እንዲሁ በምኞት የሚተገበር ባለመሆኑ ከሁላችን ተክቶ መስራት፣ ሌብነትን መጠየፍ፣ ለራስ ማካበት ሳይሆን በጋራ ሀገርን ማሸጋገርን እንደ ትልቅ ዓላማ መያዝ ይኖርብናል። ብዙዎች ብልጽግናን የሚቃወሙትና የሚጠሉት በግልጽ ቋንቋ ሌብነት ጥዩፍ ነው፣ የማይሰራ የማይተጋ ሰነፍ ከኛ ጋር መቀጠል አይችልም የሚል በጽሁፍ የተቀመጡ ሐሳቦቻችን ሰነፎችን የሚያስፈራራና የሚያስተነግድ ቢሆንም በመትጋት በመስራት መለወጥ ለሚያስቡ ግን ተስፋ የሚሆን ድርጅት ነው።
መለያችን እውነትና እውቀት ነው ብለዋል ጠቅላይ ሚኒስትሩ በዚሁ ንግግራቸው።
በእውቀትና በእውነት ላይ የተመሰረተ ነው ሲባል እንዲሁ የሚነገር ሳይሆን ሁላችሁም እንደምትመለከቱት ግልጽ ያለ ሁሉም የኢትዮጵያ ሕዝቦች በእኩልነት የሚጠቀሙበት በብዙ ጭንቀት፣ በብዙ ምክክር፣ በብዙ ውይይት የተሰራ ግልጽ ፕሮግራም አለ። ይህ ፕሮግራም የሚደበቅ የሚሸፈን ሳይሆን ለመላ አባላችን ለህዝባችን በግልጽ የሚሰራጭና ህዝብ እና አባሎቻችን ተወያይተውበት የሚያዳብሩት የሚያበለጽጉት የሚታገሉለት የሚጠብቁት ይሆናል። ብልጽግና ፕሮግራም ብቻ ሳይሆን የሚመራበት ህገ ደንብ አለ። በህግ የሚመራ በእውቀት የሚመራ በእውነት ላይ የቆመ ድርጅት እንጂ እንዲሁ ግለሰቦች ስለፈለጉ ተሰባስበው የፈጠሩት ድርጅት አይደለም። ግልጽ ፕሮግራምና ህገ ደንብ ብቻ ሳይሆን ለሚቀጥሉት 10 ዓመታት ኢትዮጵያን ካለችበት ሁኔታ ወደ ብልጽግና ጎዳና የሚያሸጋግር የ10 ዓመት እቅድ በግልጽ ቋንቋ በርካቶችን አወያይቶ በእውቀት ያዘጋጀ ድርጅት ነው።
የብልጽግና ፓርቲ በስሜትና በምኞት የሚዋልሉ ካሏቸው ኃይሎች የተለየ መሆኑንም ጠቅላይ ሚኒስትሩ አብራርተዋል። ኢህአዴግ መታመን ብቻ ሳይሆን በኮማ ውስጥ ያለ ድርጅት ነው ያሉት ጠቅላይ ሚኒስትሩ በልጽግና ከኢህአዴግ ውስጥ እንቁላሉን ሰብሮ ህይወት እንዲወጣ አድርጓል በማለትም አብራርተዋል።
እንቁላሉን በግዴው ባንሰብሮ አንዳንዶች እንደሚሉት በልጽግና ይኖሩ ህይወት ሊወጣው ኢህአዴግ በፍጹም አይቻልም። ህይወት ኖሮት ይችላል ሽፍሩ ማሻገር እንዲችል ዘመኑን የሚመጥን ብቃት ዘመኑን የሚመጥን ራዕይ እና አደረጃጀት ያስፈልገው ነበር። ዛሬ ይህ ያልገባቸው ግለሰቦች እና ቡድኖች ቢኖሩ ነገ በኢትዮጵያ ብልጽግና ላይ በጋራ ቆመን ወደኋላ ስንመለከት ይህ ውሳኔ በእውቀትና በእውነት ላይ የተመሰረተ በልብና በአንደበት ሲስተም ላይ የተመሰረተ እችን ታሪካዊ ድንቅ አገር ወደሚገባት ቦታ የሚያደርሳት መሆኑን ሁሉም የሚያምነውና
ኢትዮጵያ ካሏት 9 ክልሎች ገዢ ፓርቲዎች መሪዎች በትናንቱ የፊርማ ሰነ ስርዓት ላይ ያልተገኙት የትግራይ ክልል ገዢ ፓርቲ ህወሓት ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል ብቻ ናቸው። እየተካሄደ ያለው የፓርቲ ውህደት ሳይሆን የአዲስ ፓርቲ መስረታ ነው ያሉት ዶክተር ደብረጽዮን ሂደቱም ህጋዊ ያለመሆኑን መግለጻቸው ይታወሳል። 8 ሊቃነ መናብርት በኢህአዴግ ውህደትና በብልጽግና ፓርቲ መስረታ ሰነድ ላይ ፊርማቸውን ያስቀመጡት የኦሮሞ ዲሞክራሲያዊ ፓርቲ ምክትል ሊቀመንበር መከላከያ ሚኒስትር ለማ መገርሳ ተቃውሟቸውን ይፋ ባደረጉ ማግስት ነው። እናም የለውጡ አካል የሆነው የፓርቲው ውህደት ሌላ እርምጃ ወደፊት የተራመደበት ወቅት የለውጡ መሪ እንደሆኑ የሚቆጠሩት ሰው ልዩነት ይፋ ከሆነበት ጊዜ ጋር ተቀጣጥሟል። የፓርቲዎቹ ውህደት ትክክል አይደለም፣ ትክክል ቢሆን እንኳን ጊዜው አይደለም ነው ያሉት አቶ ለማ ከአሜሪካ ድምጽ ጋር ባደረጉት ቃለ ምልልስ። በፓርቲዎቹ ውህደትና በመደመር ፍልስፍና ላይ የተለየ አቋም እንዳላቸው ይፋ ያደረጉት መከላከያ ሚኒስትር ለማ መገርሳ በያዙት መንግስታዊ ኃላፊነት ግን እንደቀጠሉ ነው። በዛሬው ዕለትም የኢትዮጵያን መንግስት የልዑካን ቡድን በመምራት ዋሽንግተን ገብተዋል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
የምሽቱን አብይ ርዕስ ነበር ያደመጥነው። እስክንድር ፍሬውን እናመሰግናለን። ወደ መጽሔት ክፍለ ጊዜ ዘገባዎቻችን ስናልፍ የኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን ፓትርያርክ ብፁዕ ወቅዱስ አቡነ ማትያስ በአገሪቱ ሰላም እንዲሰፍን ጸሎትና ምህላ መደረግ አለበት ብለዋል። ፓትርያርኩ ይህን ያሉት ሃይማኖታዊ የአክሱም ጽዮን በዓል ትናንት በከተማይቱ በድምቀት በተከበረበት ወቅት ነው። የአክሱም ጽዮን በዓል የክርስትና እምነት ተከታዮች ከተለያዩ የኢትዮጵያ አካባቢዎችና ከውጭ ሀገሮች አማኞችና ጎብኚዎች በተገኙበት ተከብሯል። ከስፍራው ለተጠናቀረው ዘገባ ሙሉጌታ ጽብሃ።
በአክሱም ከተማ በየዓመቱ ህዳር 21 የሚከበረው የአክሱም ጽዮን በዓል በትናንትናው ዕለት አማኞችና ጎብኚዎች በተገኙበት በድምቀት ተከብሯል። በበዓሉ ዋዜማ በከተማዋ መግቢያ መንገዶች ድንኳን በመትከል ነዋሪዎች ለእንግዶች ምግብ በማቅረብና እግር በማጠብ ተቀብለዋል። የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ፓትርያርክ ብፁዕ ቅዱስ አቡነ ማትያስ በበዓሉ ባሰሙት ቃለ ምዕዳን የንግግራቸው ትኩረት በዋናነት ሰላም ላይ ነበር። በአክሱም ከተማ ብዙ ህዝቦች ተገኝተው በዓሉ የተከበረው ሰላም ስላለ ነውና ይህ ሰላም በሁሉም የኢትዮጵያ አካባቢ እንዲሰፍን ልንጸልይ ይገባል ብለዋል።
አሁን ያለው ህዝብ በዚህ ሁነን ስናየው ከዛ ተጫፍ ጀምሮ ከወዲያ ድረስ በህዝቡ ተሞልቷል። በቤተ ክርስቲያን ቅጥር ግቢ ውስጥም እንደሞላ ነው። ሰው በሰው ሞልቷል። ይህ ትልቅ ጸጋ ነው። የሰላም ጸጋ ነው። ይሁን የሰላም ስጦታ ነው እና ይህን ሰላማችንን ያጽናልን። እዚህ ያለው ሰላም ለሁሉም እንዲሆን፣ እዚህ ያለው ጸጥታ ለመላ ኢትዮጵያ እንዲሰፍን የእናንተ ጸሎት እንጠብቃለን።
ሰላም ለሁሉም ፍጡር ወሳኝና ልንጠብቀው የሚገባ ዋጋ የማይገኝለት ጸጋ ነው ያሉት ፓትርያርኩም በመላው ኢትዮጵያ ሰላም ሰፍኖ መረጋጋት እንዲመጣ ሁሉም ምእመን በጸሎትና ምህላ መጠንከር አለባቸው ብለዋል። የኛ ክፍተትና መዳከም ያዩ የኢትዮጵያ ጉዳት የሚመኙ ብዙዎች ናቸው። ክፍተት አስወግነን አንድነታችን ልናጠናክር ይገባል በማለትም ተናግሯል።
አሁንም ደጋግመን የምንለው ሰላም ይፈልጋል። በሀገሪቱ ላይ ብዙ ሰዎች ችግር ውስጥ ገብተዋል። አሁን ችግሩ አልተወገደም እና ይሄ ችግር እንዲወገድ ሁሉም በያለበት ወደ እግዚአብሔር መጮህ መለመን አለበት። ተማሪዎች ትምህርታቸው እንዲማሩ፣ ሰራተኞቹ ሰላም እንዲኖሩ፣ በሰላም ውለው እንዲገቡ፣ በሰላማቸው ተማምነው መብታቸው ተጠብቆ ክብራቸው ተጠብቆ ሀገራቸው ተጠብቆ ከጠላት ከተቀናቃኝ ክፋታችን ከሚመኙ ሰዎች ተጠብቆ የኢትዮጵያን ክፋት የሚመኙ ብዙዎች ናቸው። እነዚህም ደግሞ የእኛን መዳከም ይጠብቃሉ። እንደ ውሃ ሰው ነው የሚጠብቁት። ነገር ግን እግዚአብሔር አሳልፎ ደግሞ አይሰጠንም። እግዚአብሔር ከኛ ጋር ነው።
በአክሱም ጽዮን በዓል በክብር እንግድነት የተገኙት የትግራይ ክልል ምክትል ርዕሰ መስተዳድር ዶክተር ደብረጽዮን ገብረ ሚካኤል እንደ አክሱም ጽዮን አይነት በዓላት በበለጠ በማስተዋወቅ ከቱሪዝም ዘርፍ የሚገኝ ገቢ ማሳደግ ይገባል ብለዋል። በፖለቲካዊ ጉዳዮች ባሰሙት ንግግር በኢትዮጵያ የሕግ ልዕልና እየተከበረ ባለመሆኑ ሰላም እየደፈረሰ ነው በማለት ተናግሯል። በተጨማሪም በሕዝቦች መስዋዕትነት የተተከለው ህብረ ብሔራዊ ፌዴራላዊ ስርዓት በአሁኑ ጊዜ ለማፍረስ ጥረት እየተደረገ ነው። እናም ሁሉም ብሔር ብሔረሰቦች ሊታገሉ ይገባል ብለዋል።
እንኳን ከሕገ መንግስታዊ ፌዴራላዊ ስርዓት በስፋት ይጣሳል ነው።
የተገነባው ሕገ መንግስታዊ ፌዴራላዊ ስርዓት በስፋት እየተጣሰ ይገኛል። ብሔር ከብሔር ያጋጩ ሰላማችንን እያደፈረሱ ፌዴራላዊ ስርዓታችንን ለማፍረስ የሚንቀሳቀሱ ኃይሎች ሁላችንም ተባብረን ስርዓት እንዲይዙ ማድረግ አለብን። የህዝባችን ፍላጎት የሆኑት ሰላም፣ ልማትና ዲሞክራሲ እንዲነግስ ወቅታዊ ትግል ማድረግ አለብን። ሁሉም የኢትዮጵያ ብሔር ብሔረሰቦች ለእኩልነትና ጥቅማቸው መታገል ይገባቸዋል። የዘንድሮ የአክሱም ጽዮን በዓል ስናከብር ከሁሉም በላይ ሰላማችን እንዲጠበቅና ህገ መንግስታዊ ስርዓታችን እንዳይፈርስ በጋራ ልንሰለፍ ይገባል ነው ያሉት። ምክትል ርዕሰ መስተዳድሩ ኤርትራውያን በበዓሉ ለመሳተፍ ብዙ ችግር አልፋችሁ መምጣታችሁን እናውቃለን፣ ትግራይ ሁለተኛ ቤታችሁ ነውና እንደፈለጋችሁ መንቀሳቀስ ትችላላችሁ በማለት ገልጸዋል።
በአፍዳር ጤን ምክባር መጻፎም ኤርትራውያን አፍናን ሕዋትናን ለህዝብ ኤርትራን ትግራይ እንዲሌት ሰላም ልማት ኳንት ሆነ
የአክሱም ጽዮን በዓል ለማክበር የመጣችሁ ኤርትራውያን ወንድምና እህቶች፣ የትግራይና የኤርትራ ህዝቦች ፍላጎት ሰላምና ልማት ቢሆንም አምና የተጀመረው የሰላም ጉዞ በሚፈለገው መንገድ እየሄደ አይደለም፣ እየተስተጓጎለ መሆኑ እያየን ነው። ይሁን እንጂ ሁለቱም ህዝቦች በደም በቋንቋ በባህልና ታሪክ የተሳሰሩ ወንድማማች ህዝቦች በመሆናቸው ልትለያያቸው የማትችል ህዝቦች ናቸው ነው ያሉት። በበዓሉ ለመሳተፍ ከአዲስ አበባ ወደ አክሱም የተጓዙት ቀሲስ ባህራን በፍቃዱ በየአመቱ ላለፉት 15 ዓመታት በበዓሉ እንደተሳተፉ የገለጹ ሲሆን የዘንድሮ በዓል እንደ ሁልጊዜ በድምቀት ነው የተከበረው ሲሉ ገልጸዋል።
ህዝቡ በተረጋጋ መንፈስ በዓሉን አክብሯል። ከዚህም በኋላ የሚቀጥለው ሰላም ህዝቡ ሃይማኖቱን ጠብቆ ስለ ሃይማኖቱ ሀገሪቱ ሰላም እንድትሆን ጸሎት ቢያደርግ በያለበት በየሃይማኖቱ ጸሎት ቢያደርግ እግዚአብሔርም ሰምቶ ሰላሙን እንደሚሰጠን ባለሙሉ ተስፋ ነው።
የአክሱም ጽዮን በዓል በድምቀት እንዲከበር ካስተባበሩ የከተማዋ ነዋሪዎች አንዱ አቶ ፋሲል ልሳን ወርቅ በዓሉ በሰላማዊና ውብ በሆነ መንገድ እንዲያልፍ ከአንድ ወር በፊት ጀምሮ ዝግጅት እንዳደረጉ ተናግረዋል።
በዓሉም በድምቀት እንዲያልፍ ሰላም ስላለ በትግራይ ብሎም በአክሱም ብዙ ሰው 1,500,000 በላይ ይመጣል ተብሎ ተገምተው ከዛ በላይ ነው ይመጣል።
በዓሉ በሃይማኖታዊ ዝማሬዎች፣ ትምህርት፣ ጸሎትና ባህላዊ ክንውኖች ደምቆ በትናንትናው ዕለት ተከብሯል። ለአሜሪካ ድምጽ ሙልጌታ ጽብሃም መቀለም።
ሙልጌታ ጽብሃን ለዘገባው እናመሰግናለን። አድማጮች፣ ተከታዩ በህዝብ ተወካዮች አፈ ጉባኤ የሚመራው የኢትዮጵያ ዲፕሎማሲያዊ ቡድን ካለፈው ሳምንት አጋማሽ እስከ ሳምንቱ መጨረሻ ድረስ በኡጋንዳ ጉብኝት ማድረጉን ይጠቁማል። በአፈ ጉባኤ አቶ ታደሰ ጨፎ የሚመራው የኢትዮጵያ ልዑካን ቡድን ከኡጋንዳ የህዝብ ተወካዮች ምክር ቤት አፈ ጉባኤና እንዲሁም ከፕሬዚዳንት ዮዌሪ ሙሴቬኒ ጋር ተነጋግረዋል ይለናል ገልሞ ዳዊት በተከታዩ ዝርዝሩ።
ባለፈው ሳምንት አጋማሽ ኡጋንዳ ካምፓላ የገባው የኢትዮጵያ ፓብሊክ ዲፕሎማሲ ቡድን በኡጋንዳ ቆይታው ከተለያዩ የአገሩ መንግስት መሪዎች ጋር ተገናኝተዋል። በኡጋንዳ የኢትዮጵያ ባለሙሉ ስልጣን አምባሳደር አለምጻይ መሰረት በህዝብ ተወካዮች ምክር ቤት አፈ ጉባኤ ታገሰ ጨፎ የሚመራው የልዑካን ቡድን ያደረገው ጉብኝት የኢትዮጵያንና የኡጋንዳን ግንኙነት ለማጠናከር ነው ብለዋል።
እነዚህ ሁለት አገሮች የጋራ የሆነ ድንበር የላቸውም። ሁለቱም በደቡብ ሱዳንና በኬንያ አማካኝነት ካልሆነ የጋራ ድንበር ሸር ባያረጉም፣ ነገር ግን ሁለቱ አገሮች በጣም ጠንካራ የሆነ በሁለትዮሽና በሌሎች በባለብዙ ወገኖች የጠበቀ ግንኙነት አላቸው።
በልዑካን ቡድኑ የሚኒስትር መስሪያ ቤት ኃላፊዎች፣ ግለሰቦች፣ ታዋቂ ሰዎችና ሌሎችም የተገኙ ሲሆኑ የልዑኩ መሪ አፈጉባኤ ታገሰ ጫፎ ከኡጋንዳ ፕሬዝዳንት ዩሪ ሙሴቬኒና ሌሎች ባለስልጣናት ጋር ተገናኝተዋል። አፈጉባኤው ከኡጋንዳ መሪዎች ጋር የተነጋገሩት በኢትዮጵያና በኡጋንዳ መካከል ስላለው የዲፕሎማሲ ግንኙነት፣ የህዝብ ለህዝብ ግንኙነትና የንግድ ትስስር ስለማሻሻል መሆኑን ታውቋል። ኢትዮጵያና ኡጋንዳ የናይል ቤዝን ኢኒሼቲቭ አባል ስለሆኑ ሰሞኑን በኢትዮጵያ በሱዳንና በግብጽ መካከል በህዳሴ ግድብ አሞላል ዙሪያ ያለውን ሹክቻ አፈጉባኤው ከኡጋንዳው ፕሬዝዳንት ጋር የተነጋገሩት አለ ወይ?
የኢትዮጵያ የግብጽና የሱዳን ጉዳይ በተመለከተ ሁሉም ሰው አሁን እንደሚያቀው በሚዲያም እንደሚታየው ራሱን ችሎ በድርድር በውይይት ላይ ያለ ጉዳይ ስለሆነ በሱ ላይ ምንም አይነት ውይይትም አልተደረገም። ነገር ግን በቅርቡ ኡጋንዳ የሲኤፍኤውን ራቲፋይ ማጽደቋ ይታወቃል። ይሄንን በተመለከተ የኢትዮጵያ መንግስት ለኡጋንዳ መንግስት ያለውን አድናቆት ገልጸዋል።
የኡጋንዳ ህዝብ ተወካዮች ምክር ቤት ሊያጽድቅ ያለው በአባይ ተፋሰስ ሀገሮች የቀረበ ስምምነት መሆኑንም አምባሳደሯ አብራርተዋል። በኢትዮጵያና በኡጋንዳ መካከለ ያለው ዲፕሎማሲ ግንኙነት መልካም መሆኑንም ጠቅሰው በንግድና ኢንቨስትመንት ረገድ ግን አጥጋቢ ያለመሆኑን ተናግረዋል። ስለዚህም ሁለቱ ሀገሮች በኬንያና በደቡብ ሱዳን በኩል ባለው ቅርብ ድንበር የሚያገናኛቸው መንገድ ለመስራት ከስምምነት መድረሳቸውንም አምባሳደር አለምጻይ ለቪኦኤ ገልጸዋል። ለአሜሪካ ድምጽ ገልሞ ዳዊት ከናይሮቢ።
ገልሞን ለዘገባው እናመሰግናለን። የኤርትራ ፕሬዚደንት ኢሳያስ አፈወርቂ በሱዳን ከፍተኛ ምክር ቤት ምክትል ሊቀመንበር የተመራ የልዑካን ቡድን ተቀብለው አነጋግረዋል። የኤርትራ ማስታወቂያ ሚኒስቴር ያወጣውን መግለጫ ይዞ ለዝርዝሩ ብርሃነ በርሄ ቀርቧል።
ፕሬዚደንት ኢሳያስ አፈወርቂ በሱዳን ከፍተኛ ምክር ቤት ምክትል ሊቀመንበር ጀነራል መሐመድ ሐምዳን ደግሉ የተመራ ከፍተኛ የልዑካን ቡድንን እሁድ ህዳር 21 2012 በአስመራ ቤተ መንግስት ተቀብለው እንዳነጋገሩ የኤርትራ ማስታወቂያ ሚኒስተር ይፋዊ የመረጃ መረብ ሻባይት በኢንተርኔት አምዶ ገልጿል። በግንኙነቱ ወቅት በሱዳን የሰላም ዋስትና ጥያቄ ላይና በሱዳን መንግስትና የትጥቅ ትግል ሲያካሂዱ በነበሩ ቡድኖች መካከል የተካሄደ ስላለው የሰላም ግንኙነትና አጠቃላይ እንቅስቃሴን በተመለከቱ ጉዳዮች ላይ እንደተወያዩ ሻባይት ገልጿል። የሱዳን ከፍተኛ ምክር ቤት ምክትል ሊቀመንበር ጀነራል መሐመድ ሐምዳን ደግሉ በሱዳን መንግስትና ተቃዋሚዎቹ መካከል የተጀመረው የሰላም ግንኙነት እንዲሳካ የኤርትራ ድጋፍ አስፈላጊ እንደሆነ ለፕሬዝዳንት ኢሳያስ ገልጸዋል። የሱዳን ጉዳይ በቀጣይና ዘላቂነት እልባት የሚያገኘው በሱዳናውያኑ ብቻ እንደሆነ የተናገሩት ፕሬዝዳንት ኢሳያስ የሱዳን ህዝብና ድርጅቶች በዚህ ጉዳይ ላይ አቅምና ብቃት እንዳላቸው በመግለጽ የጉዳዩ መጨረሻ እልባት በሁሉም ሱዳናውያን የእኩልነት መረጋጋት ላይ የተመሰረተ እንደሆነ ተናግረዋል። ፕሬዝዳንት ኢሳያስ አያይዘውም ኤርትራ በሱዳን ሁኔታ የምትነካና የምትነካ እውነተኛ የሱዳን አጋርና ሸሪክ በመሆኗ የኤርትራ ህዝብና መንግስት በሱዳን ሰላምን ለማረጋጋት የበኩላቸውን አስተዋጽኦ እንደሚያደርጉ እንዳረጋገጡላቸው ሻባዩት ገልጠዋል። ከዚህም በተጨማሪ በሁለቱ አገራት መካከል የተጀመረውን አውንታዊ የሁለትዮሽ ግንኙነት ለማጠናከር በጋራ ለመስራት መስማማታቸውንም ሻባዩት ገልጸዋል። በግንኙነቱ ወቅት የሱዳን ከፍተኛ ምክር ቤት አባላት ሌፍተናንት ጄኔራል ያሲር አብዱራህማን አልአጣ፣ አቶ ረጃ ኒኮላና እንዲሁም የሱዳን የባህልና ማስተዋወቂያ ሚኒስተር ፋይሰል መሐመድ ሳለህ በሱዳን በኩል የኤርትራ የውጭ ጉዳይ ሚኒስተር ዑስማን ሳለህ፣ የፕሬዝዳንት ኢሳያስ አማካሪ አቶ የማነ ገብረአብና በሱዳን የኤርትራ ኤምባሲ ጉዳዮች አስፈጻሚ አቶ ኢብራሂም እድሪስ በኤርትራ በኩል እንደተገኙ የኤርትራ ማስተዋወቂያ ሚኒስተር ገልጸዋል። ብርሃነ በርሀ ለአሜሪካ ድምጽ ከአስመራ።
ብርሃነ በርሀን እናመሰግናለን። አድማጮች፣ መጨረሻው የመጽሔቱ ቅንብር ደግሞ ወደ ደቡብ ወሎ ያሻግረናል። በደቡብ ወሎ ዞን አምባሰል ወረዳ ከ227 ሚሊዮን ብር በላይ ወጪ ተደርጎበት የተሰራው የውጫሌ ግሸን ማርያም መንገድ ትናንት ተጠናቆ ተመረቀ ይለናል የደሴ ዘጋቢያችን ነው ያጠናቀረው። መንገዱን መርቀው የከፈቱት የአማራ ብሔራዊ ክልላዊ መንግስት ርዕሰ መስተዳደር የመንገዱ መዳረሻ በሆነችው ግሸን ማርያም አካባቢ የሚስተዋሉ የመሰረተ ልማት ችግሮችንም በቀደም ተከተል ለመፍታት እንደሚሰራ መናገራቸውን ጠቅሶ መስናራጌ ተከታዩን አድርሶናል።
ሰባ 1 ኪሎ ሜትር የሚሸፍነው የውጫሌ ግሸን ማርያም መንገድ ስራ ፕሮጀክት ኢኮኖሚያዊና ማህበራዊ ፋይዳው የጎላ እንደሆነ ነው የተነገረለት። ከሰሜን ኢትዮጵያና ከምዕራባዩ የአማራ ክልል ወደ ታሪካዊዋና የእምነት ስፍራው ዳነችው ግሸን ደብረ ከርቤ ማርያም ለሚመጡ ምዕመናን አማራጭ መንገድ ከመሆን ባለፈ ከ70 ኪሎ ሜትር ያላነሰ ተጨማሪ ጉዞ ያስቀራል። እንደ ፕሮጀክቱ ስራ አስኪያጅ አቶ ፍሬዘር አትክልት ፕሮጀክቱ በ2006 ዓ.ም ሲጀመር በ5 ዓመታት ይጠናቀቃል ተብሎ ቢታቀድም አንድ ዓመት ዘግይቶ ነው ለምርቃን የበቃው። ስራ አስኪያጁ ዝርዝር ምክንያቶችን ያስቀምጣሉ።
ባጋጠመው የበጀት ችግር ምክንያት፣ ሁለተኛ ደግሞ ከቦታው ተፈጥሮ አቀማመጥ ከባድነት፣ መንገዱ ከባድ ከመሆኑ የተነሳ የመጨረሻዎቹን 6-7 ኪሎ ሜትሮች በፍንዳታ ነው ፈንጂ ጥረት መኖሩ፣ ፈንጂ ከውጭ የሚገባ ነገር ከመሆኑ የተነሳ የሱም አቅርቦት ውስን በመሆኑ የፕሮጀክቱ አፈጻጸም ለአንድ ዓመት ያህል ሊዘገይ ይችላል።
መንገድ ስራው በድህነት ለተጎዱ፣ በመሰረተ ልማት አቅርቦት ለተጎሳቆሉ የአካባቢው ነዋሪዎች ከህይወት እኩል ዋጋ የሚሰጠው ነው ይላሉ የአምባሰል ወረዳ ምክትል ዋና አስተዳዳሪ አቶ ጌታቸው ጽጌ።
በወሊድ ምክንያት ባለፉት 2-3 ዓመታት ከ23 በላይ እናቶች በቃሬዛ ላይ የሞቱበት ወረዳ ነው፣ በመንገድ እጦት ምክንያት ማለት ነው። ስለዚህ መንገድ ፋይዳው በጣም ብዙ ነው። በኢኮኖሚም ዘርፉ ብንሄድ በስራ እድል ፈጠራ፣ በተለያዩ ዘርፎች ላይ ወንድሞቻችን፣ ቤተሰቦቻችን የመኪናን ስዕል ካልሆነ በስተቀር መኪናን በአካል የማያውቁት ብዙ የትየለሌ ማህበረሰብ ያለበት ወረዳ ነው። ልማትም የናፈቀው ወረዳ ነው። ይህ መሰረት ተደርጎ ከጨፌ ማርያም የግሸን መንገድ መሰራቱ ትልቅ አስተዋጽኦ ያበረከተበት ሁኔታ ነው ያለው።
የክልሉ መንግስት ለዘርፉ ትልቅ ትኩረት መስጠቱን ያመለከቱት ደግሞ የአማራ ገጠር መንገድ ስራዎች ኮንስትራክሽን ኤጀንሲ ዋና ስራ አስኪያጅ አቶ መብት አድማሱ ናቸው። ስራ አስኪያጁ በአጠቃላይ በዚህ ዓመት በክልሉ ለሚሰሩ የመንገድ ፕሮጀክቶች መንግስት ከ1 ቢሊዮን ብር በላይ መመደቡን ጠቁመው ከ500 ሚሊዮን ብር በላይ የሚሆነው በሳቸው ተቋም የሚንቀሳቀስ እንደሆነ አስረድተዋል።
በዚህ በጀት ከ310 ኪሎ ሜትር በላይ የመንገድ ግንባታ ስራዎችን ለመስራት ነው ታቅዶ እንቅስቃሴ እየተደረገ ያለው። 300 ኪሎ ሜትር በ 40 ፕሮጀክቶች አቋቁሞ ሁሉ የክልሉ አካባቢዎች የመንገድ ጥያቄ ላላቸው ህብረተሰቡን ተደራሽ ለማድረግ ስራ እየተሰራ ያለበት ሁኔታ ነው ያለው።
በክልሉ ርዕሰ መስተዳድር አቶ ተመስገን ጥሩነህ የተመራው የልዑካን ቡድን በግሸን አካባቢ ከሚኖሩ የህብረተሰብ ክፍሎች ጋር ውይይት ያደረገ ሲሆን ነዋሪው ከሰሜን ኢትዮጵያና ከምዕራባዊው የአማራ አካባቢዎች ለሚመጡ ምዕመን መንገዱ መሰራቱ ጠቃሚ ቢሆንም ለረጅም ዓመታት ምላሽ ሳያገኝ የቀረውና ከደቡባዊ ኢትዮጵያ የሚመጣውን ምዕመን የሚያስተናግደው የተለያየን ግሸን ማርያም 17 ኪሎ ሜትር መንገድ እንዲሰራላቸው ጠይቀዋል። የፌደራሉ መንገዶች ባለስልጣን ዋና ዳይሬክተር ኢንጂነር ሀብታሙ ተገኝ ምላሽ ሰጥተዋል።
በዚህ ዓመት ስራውን እናስጀምራለን ብለን ተስፋ እናደርጋለን። እናንተም በጸሎት ልትረዱን ይገባል። እንግዲህ እንዲሳካ ይሄ ስራ ተሰርቶ ይሄ ታላቅ ቦታ ተከፍቶ ማየት የሁላችን የኦርቶዶክስ እምነት ተከታይ ብቻ ሳይሆን የሁሉም ኢትዮጵያዊ ትልቅ ምኞት ስለሆነ ተስፋ ስለሆነ እኛም ይሄ ነገር ተከፍቶ ተመርቆ ከእናንተ ጋር በጋራ ማክበር ትልቅ ክብር እንደሆነ እንድታውቁ ነው በዚሁ አጋጣሚ የሚያሳስበው። ይሳካል ብዬ አስባለሁ።
ከዚህ ባሻገር ከፍተኛ የቱሪስት ፍሰት ቢኖርም የሕክምና ተቋማትና የውሃ አቅርቦት ስለሌለ መንግስት ይህን ችግር ይፍታለን ሲሉ ተደምጠዋል ነዋሪዎቹ። የክልሉ ርዕሰ መስተዳደር አቶ ተመስገን ጥሩነህም ጥያቄያቸውን እንደ ቅደም ተከተሉ ለማስተናገድ ዝግጁ መሆናቸውን አረጋግጠዋል።
ግሸን ብቻ ሳይሆን የቱሪስት መዳረሻ የሆኑ ቦታዎች ትልቁን ገቢም እንደ ሀገርም እንደ ክልልም ከቱሪዝም እያገኘን ስለሆነ ለእነዚህ አካባቢዎች ልማት እና ማስተዋወቅ ትኩረት መስጠት አለብን ብለን የሰራነው የውሃና የሕክምና ጉዳይ ብዙ ሰውን ወደዚህ ስለሚመጣ ሕክምና ማግኘት አለበት። ስለዚህ አካባቢ ለማልማት ከተመረቅ የሕክምና ጉዳይ ማዘጋጀት ይጠበቅብናል። እነዚህም
መስከረምና ጥር 21 በሚከበረው የግሸን ደብረ ከርቤ በዓል እስከ 2 ሚሊዮን የሚጠጋ ምዕመንና 10 ሺህ የሚደርስ ተሽከርካሪ በአካባቢው ይሰፍራል። ለአሜሪካ ድምጽ ሬዲዮ መስፍን አራጌ ነኝ ከደሴ።
መስፍን አራጌን ለዘገባው እናመሰግናለን። አድማጮች፣ የስቱዲዮ ሰዓታችን አሁን በኢትዮጵያ ሰዓት አቆጣጠር ከምሽቱ 3:34 መሆኑን ያመለክታል። በርከት ያሉ ዘገባዎችና የዕለቱን አብይ ርዕስ ነበር ያሰማናችሁ። በተከታታይ ቆንጅት ሙዚቃው ሳያሳብቅ አልቀርም። እዚህ ግድም ታዲያ ከብዙ ዜና ዘገባዎች በኋላ ሁሌ እንደምናደርገው በሙዚቃ ፋታ የምንወስድበት ሰዓት ደርሷል። የመረጥሽልን ዛሬ አንቺ ነሽ። ለስለስ ያለ ዜማ
እድሉን ሰጣችሁኝ ዛሬ በጣም አመሰግናለሁ። ሚካኤል በላይነ ስመጪ እንደው እያለ ያንጎራጉራል።
ገሩም ዜማ ነው የመረጥሽልን።
እንደሚያት ለተቀናፋቂ Yeah, my ሲያቅተኝ አለሁሽ ጠባቂ ፍቅር ተደግፌ ቃል ኪዳን ታክፌ Kofen bigger fanyim te pekai beto En egin zaune Ala goden kukato Te mejin deu Te mejin deu Alone Salako befikirin dalle Timajin deu
ቻል በላይነህ እናመሰግናለን። ይሄን ግሩም ዜማ ቆንጅት እንደወጉ በደንብ ማጫወት ሰዓታችን አልፈቀደም። ባይሆን በሌላ አጋጣሚ ሌላ ምርጥ ማንክሳለን። አሁን በቀጥታ ወደ ግጅት ነው የምንዘልቀው። በዚህ ክፍል ቀዳሚ ወደ ሆነው ሳምንታዊ ስፖርት ቅንብር ፕሮግራሙ አዘጋጅና አቅራቢ ግርማቸው ከበደ ነው። ስፖርት
ሰላም እንደምናመሻችሁ የስፖርት ወዳጆች። በዛሬው የስፖርት ዝግጅት የ2012 ዓመተ ምህረት የኢትዮጵያ ፕሪሚየር ሊግ የመጀመሪያ ሳምንት ጨዋታዎች፣ የጆሹዋ ቼፕቴጊ ክብሮሰን ሮዛና ክንዴ በቫሌንሲያ ማራቶን በፈጣን ሰዓቶች ማሸነፋቸው፣ እንዲሁም የፔፕ ጓርዲዮላ ጉዳይ ትኩረት የምናደርግባቸው ዘገባዎች ናቸው። ግርማቸው ከበደ ነኝ፣ አብራችሁን ቆዩ። የ2012 ዓመተ ምህረት የኢትዮጵያ ፕሪሚየር ሊግ ሲጀመር ሻምፒዮኑ መቀሌ 70 እንደርታ ድል አድርጓል። በሊጉ የመጀመሪያ ሳምንት ጨዋታ መቀሌ ሀዲያ ሆሳናን 2-1 አሸንፏል። የመቀሌን የድል ጎሎች ያሬድ ከበደና ያለፈው የውድድር ዘመን ከፍተኛ ጎል አግቢ አማኑኤል ገብረ ሚካኤል አስቆጥረዋል። የሰበታ ከተማ ስታዲየም ጥራት የለውም በሚል በአዲስ አበባ ስታዲየም በተደረገው የሰበታና ወልዋሎ አዲግራት ዩኒቨርሲቲ ግጥሚያ ወልዋሎ 3-1 አሸንፏል። ሰመረ ሀፍታይ 2 ካርሎስ ዳምጠው ደግሞ ቀሪዋን ኳስ ከመረብ አገናኝቷል። የሰበታው አዲሱ ተስፋዬ የውድድር ዘመኑን የመጀመሪያ ቀይ ካርድ የተመለከተ ተጫዋች ሆኗል። በሌሎች ጨዋታዎች ወልቂጤ ከተማ ከቅዱስ ጊዮርጊስ፣ አዳማ ከተማ ከፋሲል ከነማ እንዲሁም ጅማ አባ ጅፋር ከባህር ዳር ከተማ ባዶ ለባዶ አቻ ተለያይተዋል። ሐዋሳ ከተማ ድሬዳዋ ከተማን 2-1፣ ወላይታ ድቻ ሲዳማ ቡናን 2-2፣ እንዲሁም ስሁል ሽረ ኢትዮጵያ ቡናን 1-1 አሸንፈዋል። ጆሹዋ ቼፕቴጊ የጎዳና ላይ የ10 ኪሎ ሜትር ውድድርን ክብረ ወሰን ሰብሯል። የዓለም የ10 ሺህ ሜትር ሻምፒዮኑ ቼፕቴጊ በዓለም አትሌቲክስ የብር ደረጃ የተሰጠውን የቫሌንሲያ ትሪንዳድ አልፎንሶ የጎዳና ላይ የ10 ኪሎ ሜትር ውድድር በ26 ደቂቃ 38 ሰከንድ አሸንፏል። በዚህም የርቀቱን የዓለም ክብረ ወሰን በ6 ሰከንዶች አሻሽሏል። ዩጋንዳዊው ቼፕቴጊ የሰበረው ክብረ ወሰን በኬንያዊው ሌነርድ ፓትሪክ ለ9 ዓመታት ተይዞ የቆየ ነው። በአውሮፓውያን የዘመን አቆጣጠር በ2019 3 ትልልቅ ውድድሮችን ያሸነፈው ቼፕቴጊ ድሉን ማመን እንዳልቻለ ተናግሯል። በዴንማርክ የዓለም አገር አቋራጭ ሻምፒዮን፣ በዶሃ የዓለም 10 ሺህ ሜትር ሻምፒዮን፣ አሁን ደግሞ በቫሌንሲያ የዓለም ክብረ ወሰን ባለቤት፣ እንዴት አይነት አመት ነው ብሏል። የ23 ዓመቱ አትሌት ካሸነፈ በኋላ በአለማመን ተሞልቶ በሰጠው አስተያየት ሮዛ ደረጀ የቫሌንሲያ ማራቶንን የቦታውን ክብረ ወሰን በመስበር ጭምር አሸንፋለች። እጅግ ከፍተኛ ፉክክር በተደረገበት የቫሌንሲያ ትሪንዳድ አልፎንሶ ማራቶን 4 አትሌቶች 42 ኪሎ ሜትር ከ195 ሜትሩን ከ2 ሰዓት 19 ደቂቃ በታች ጨርሰውታል። 4 ሴት አትሌቶች በአንድ የማራቶን ውድድር ከ2 ሰዓት ከ19 ደቂቃ በታች ሲገቡ ለመጀመሪያ ጊዜ ነው። በዶሃው የዓለም አትሌቲክስ ሻምፒዮና በህመም ምክንያት ውድድሩን አቋርጣ የነበረችው ሮዛ በቫሌንሲያ 2 ሰዓት ከ18 ደቂቃ 30 ሰከንድ በመሮጥ አሸንፋለች። ይህም የቦታው ክብረ ወሰን ሆኖ ተመዝግቧል። የዓለም 8ኛው ፈጣን ሰዓትም ነው። ሮዛ የራሷን ፈጣን ሰዓትም በ47 ሰከንዶች አሻሽላለች። አዝመራ አብርሃ ሁለተኛ፣ ብርሃኔ ዲባባ ደግሞ 3ኛ ወጥተዋል። በወንዶቹ ውድድርም 4 አትሌቶች ከ2 ሰዓት ከ5 ደቂቃ በታች ጨርሰዋል። ክንዴ አጣናው የመጀመሪያ ማራቶኑን በ2 ሰዓት 3 ደቂቃ 51 ሰከንድ በመጨረስ አንደኛው ቷል ቱርካዊው ካንኪገን ሁለተኛ ኢትዮጵያዊው ጉያዶላ ሶስተኛ በመሆን ውድድራቸውን ጨርሰዋል። ፔፕ ጓርዲዮላ በማንቸስተር ሲቲ ለተጨማሪ አመታት መቆየት እንደሚፈልግ ተናግሯል። ከሶስት አመታት በፊት ወደ ሲቲ የመጣው ጓርዲዮላ ባለፈው የውድድር ዘመን የተጨማሪ ሁለት አመታት ማራዘሚያ ውል መፈረሙ ይታወሳል። አሰልጣኙ በእንግሊዝ ፕሪሚየር ሊግ ታሪክ በአንድ የውድድር ዘመን 100 ነጥብ በመሰብሰብ የመጀመሪያው አሰልጣኝ ነው። በአንድ አመት 3 ትልልቅ የሀገር ውስጥ ዋንጫዎችን በማንሳት የመጀመሪያው ሆኗል። ሆኖም ዘንድሮ ከሊጉ መሪ ሊቨርፑል በ11 ነጥቦች ተበልጦ ሁለተኛ ደረጃ ላይ ይገኛል። ውሉ በሰኔ 2013 ዓመተ ምህረት የሚጠናቀቀው ጓርዲዮላ በማንቸስተር ሲቲ 5 አመታት ከቆየው በኋላ የሚፈጠረውን ባላውቅም እኔ ግን ደስተኛ ነኝ፣ በሲቲ ለመቀጠልም በሬ ክፍት ነው፣ በሲቲ ምቾት ይሰማኛል በማለት ለተጨማሪ አመታት መቆየት እንደሚፈልግ ተናግሯል። ዛሬ ስፖርት ዘገባዎች እነዚህ ናቸው። ግርማቸው ከበደ ነኝ። ለሁላችሁም መልካም ምሽት ይሁንላችሁ።
ግርማቸው ከበደን እናመሰግናለን። የሰኞ ምሽት ፕሮግራማችን ይቀጥላል። አብራችሁን ቆዩ አድማጮች። አሁን ቃለ ምልልስ ከኦሮሞ ነጻነት ግንባር መሪ ጋር።
ኢትዮጵያ አሁን ያለችበት ሁኔታ ከመቼውም ጊዜ በላይ የተወሳሰበ ነው ያለው የኦሮሞ ነጻነት ግንባር ኦነግ አጠቃላይ የሀገራዊ ንግግር መድረክ እንዲጠራ ሲልም ጠይቋል። ግንባሩ ህዳር 16 2012 ባወጣው መግለጫ ችግሩን ይበልጥ በማስፋፋት ወደ ህዝቦች ግጭት ለመቀየር ሲሞከር እየታየ ነው ሲልም ከሷል። የግንባሩ ሊቀመንበር አቶ ዳዊት ኢፍሳን ሰለሞን አባተ አነጋግሯቸዋል። እነሆ።
አመሰግናለሁኝ አቶ ዳውድ በቅድሚያ ለጊዜው። በቅርቡ መግለጫ አውጥታችሁ ነበር ህዳር 16 2012 ዓመተ ምህረትና በዚህ መግለጫ ላይ ተጨማሪ እና ሰፋ ያለ ማብራሪያ እንዲሰጡኝ ነው የደወልኩት። አቶ ዳውድ ወደዛ ከመሸጋገራችን በፊት ግን ለአድማጮች እንዲያስታውሱልኝ ብቻ ማንነቶን በፓርቲው ውስጥ ያለውትን ኃላፊነት ይንገሩኝ።
ዳውድ ኢብሳ የኦሮሞ ነጻነት ግንባር ሊቀመንበር ነኝ።
አቶ ዳውድ ኢብሳ፣ ይሄንን መግለጫችሁን ስንመለከት ለሰላም ለንግግር የሚጣራ መግለጫ ነው እና ይሄ ደግሞ ከዚህ በፊት ኦነግ ለሰላማዊ ትግል መቀላቀሉን መግባቱን ወደ ሀገር ባሳወቀበት ጊዜ የወሰደውን አቋም የሚያጠናክር ይመስላል። ከትጥቅ ወይም ከኃይል ከአመጽ አካሄዶች መውጣቱንና በንግግር ላይ ማተኮሩን የሚያጠናክር ነውና የሚመስለው ምን ያህል እውነት ነው ይሄ?
በእኛ በኩል ይሄ ወደ ሰላማዊ ትግሉ ከመንግስት ጋር ኦገስት 7 2018 በፈረንጆች አቆጣጠር ስምምነት ካደረግን ወዲህ ለእኛ ሲሪየስ ነው። ምክንያቱም ያኔ በጣም ከፍተኛ እርምጃ ወስደን የነበርንበትን ቦታ ትተን እዚህ መምጣት ብዙ ከሱ ጋር የሚሄዱ እርምጃዎችን ወስደን ነው የመጣ ነው እና ጋዛ ወዲህ እስካሁን ድረስ በእኛ በኩል ይሄ በጣም ወስነንበት የገባንበት ነው። ይሄኛው ለዛ ብቻ ሳይሆን አሁን ያለንበትን ሁኔታ ስናየው እኛም ብቻ ሳይሆን በዚህ በሰላማዊ ትግሉ ያሉ ለብዙ ጊዜ በዚህ ሲሳተፉ የነበሩ አሁን ያለው ሁኔታ ሁሉን የሚያሳስብ መሆን አለበት የሚል ይሰማናል። እንዲሁ በጣም ፎርማል የሆነ ስብሰባዎች ብቻ ተሳትፎ በመመለስ ወደ ምርጫ ለመሄድ በመዘጋጀት ብቻ አሁን ያለው ውስብስብ ችግር ሊፈታ የሚችል ሆኖ አልታየንም። ስለዚህ ምናልባት በእኛ በኩል ልናደርግ የምንችለው በኦሮሞ ነጻነት ግንባርና በተለያዩ የፖለቲካ ተሳትፎ ያላቸው ድርጅቶች በእነዚህ መሀል የሁለትዮሽ የሶስት አራትዮሽ የሆነ ውይይት ከዛ ደግሞ ወደ አጠቃላይ ውይይቱ ወደ መፍትሄ የሚያመጣ ወደ ምን እርምጃ መውሰድ አስፈላጊ ሆኖ አግኝተነዋል። አገሪቱ ውስጥ በሚከሰቱ ብዙ ሁኔታዎች አይተን በሰላማዊ ትግል መሳተፉ ምንም ጥርጣሬ ያልነበረው ነው። እንዲሁ ሌሎች ጥርጣሬ ቢኖራቸው
አቶ ዳውድ፣ ልክ አሁን እርስዎም እንደገለጹት መግለጫችሁም የሚጀምረው ወቅታዊው የኢትዮጵያ ፖለቲካዊ ችግር ከመቼውም ጊዜ ይበልጥ ገዝፎና አስጊ ሆኖ ይታያል ብሎ ነው። ይህን የመጀመሪያው አረፍተ ነገር። ለመሆኑ ኢትዮጵያ ውስጥ አሁን የፖለቲካ ችግር አለ እንዴ? ምን ማለታችሁ ነው እንደዚህ ስትሉ?
ምናልባት እዚህ ሀገር ካለ በጣም ይሄ ትንታኔውን የደህንነትና የፖለቲካ ትንታኔውን ስህተት ይሄ ኦርዲነሪ የሆነ እንደኛ አይነት ሰው በየቦታው ሲጓዝ የሚያወራው እነዚህ ሬዲዮ ጣቢያዎች ላይ በየጊዜው እነዚህ ኤፍኤም ሬዲዮ ጣቢያዎች አሉ በየጊዜው የሚወረወሩ እንትን ቤታችን ስታይ ብዙ ሰውም እንደዚሁ ሲነጋገር ስጋት ነው የሚሰማው። ይህ ስጋት እንግዲህ በየጊዜው ፍላሽ የሚያደርጉ ሁኔታዎች በየቦታው በህዝቡ ይሰማል። ለምሳሌ በየጊዜው አንድ የትኛው ኤፍኤም ሬዲዮ ጣቢያ እንደሆነ እንኳ ባላስታውሰው ሰማዋለሁ መኪና ውስጥ ሆኜ። መጨረሻችን ምን ይሆን መጨረሻችን ምን ይሆን የሚል በየጊዜው አሰማል ይሄ ሬዲዮ ጣቢያ። ይሄ ምን አይነት መልእክት እንዳለው ለሁሉም በጣም ግልጽ ይመስለናል። ይሄ ስለተባለ ብቻ ሳይሆን በኢትዮጵያ ውስጥ የፖለቲካ ለውጥ እንዲመጣ ብዙ ጊዜ ትግል ተደርጓል፣ መስዋዕት ተደርጓል። ይሄ መስዋዕት አሁን ላለንበት ስጋት የደቀኑ ሁኔታዎች እንዲመጣ አስቦ ትግል ያደረገ ያለ አይመስለንም። በዚህ ነው እንግዲህ አጠቃላይ ይሄ መሬት ላይ ያለ ሁኔታ የሁሉም ስጋት እና እኛም የምናየው ስለሆነ ይህንን የምናየው
እውነት ነው። የገለጹልኝ ነገር ሰው ብዙ ስጋት ውስጥ ሆኖ ይታያል፣ ግን ይሄ ከፖለቲካ ችግር የሚመነጭ ነው ወይ ለማለት ነው። እርስዎ የፖለቲካ ፓርቲ መሪም በመሆኑ በዚህ በፖለቲካ ትግልም ውስጥ ቀላል የማይባል ጊዜ ያሳለፉም በመሆኑ ከፖለቲካ ትንታኔ አኳያ እንዲፈትሹልኝ ነው የፈለግኩት። የፖለቲካ ችግር ስንል በሀገሪቱ ውስጥ ነጻ መድረክ የለም ወይ? ለተሳትፎ ክፍት አይደለችም ወይ? የምርጫ ዲሞክራሲ አደጋ ላይ ነው ወይ? የአፈና እንቅስቃሴዎች አሉ ወይ? ስልጣን ከያዘው አካል እና የመሳሰሉ በእነዚህ መድረኮች ስንመለከት አሁን ያለውን በተጨባጭ ያለውን ሁኔታ ፖለቲካ ችግር የሚመነጭ ነው ወይስ ሌሎች መሰረቶች አሉት የሚል ጥያቄ ለማንሳት ያስገድደናል። ይሄንን እንዲተነትኑልኝ ነው የፈለኩት። የፖለቲካ ችግር ያውም ከመቼውም ጊዜ ይበልጥ ገዝፎና አስጊ ሆኖ የሚታይ የፖለቲካ ችግር አለ ስትሉ ከነዚህ ሁኔታዎች አኳያ የሚታይ ነው ወይ ለማለት ነው።
አንደኛ በአጠቃላይ ባለፉት 4-5 ዓመት ከፍተኛ ትግል የተደረገው ኢትዮጵያ ውስጥ አመጾች፣ ትጥቅ ትግሎች እና በልዩ ልዩ ዘዴ ያ የፈጠረው ሁኔታ አለ። የመንግስትንም መዋቅር ሌሎችንም እንትኖች ጎድቶታል። ይሁንና ወደ የሚያሸጋግር የሪፎርም እንትን እንወስዳለን ተብሎ ኢፒአርዴፍ ውስጥ የተወሰደው እርምጃ እና በዚህ ተሳቦ ደግሞ የፖለቲካ አየሩ ተቀይሮ ሁላችን አሁን ያለንበት ሁኔታ ውስጥ አስገብቶናል። ይሄ የችግር ጥረቱ መኖሩ ብቻ እና የአፈና መዋቅሩ ትንሽ ላላ ማለቱ ብቻ ሁኔታዎችን ተቆጣጥሮ ወደምንፈልገው ወደ ሰላማዊ ምርጫ፣ ሰላማዊ የሆነ አይነት አየር፣ የደህንነት ስጋት የሌለበት ሁኔታ ነው ብለህ የምትገልጸው አይደለም አሁን ያለው እንትን። ይሄ ደግሞ የመንግስት መዋቅሩ አፋኝ መሆንና አለመሆን ብቻ ሳይሆን የመንግስት መዋቅሮች በመመጣታቸው በጣም ግልጽ ያልሆኑ አክተሮች ያለ ይመስለናል። እኛ በእኛ እገሌ ነው ብለን ግን ማመላከቱ በጣም ይቸግራል።
ምንድን ነው ችግራችሁ? እሱ ተከታዩ ጥያቄ ነበረ።
ልግለጸው አንድ ጊዜ።
እሺ፣
እነዚህ አክተሮች እነማን ናቸው? በእኛ ላይ ያለ ጥርጣሬ አለ ወይ? በሌሎች መሀል ያለ ጥርጣሬ አለ? ከዋናው የመድረክ የምንሳተፍበት ሰው የምንቀሳቀስበት ውጪ ያሉ እንትኖች ረገብ ካላሉ በጣም አስቸጋሪ ሁኔታ እየተፈጠረ ይመስለናል። ይሄ በቅርብ ጊዜ ህዝብና ህዝብን የሚያጋጩ የሚመስሉ ሁኔታዎች መፈጠር ማንም የፖለቲካ ኃይል ከሚፈልጋቸው ውጪ ይመስለናል። እኛ በበኩላችን በዚህ አይነት ትግል ውስጥም ይህንን ለማምጣትም የታገለ ያለ አይመስለንም። መንግስትም ይህንን የሚፈልገው አይመስለንም። ይሄንን ቁጭ ብለን በተለይ አንዳንድ ጥርጣሬ የሚፈጥሩ ወይም ደግሞ የፖለቲካ መስመር ልዩነቶችን ቢሆኑ እንዲሁ በሩቁ ነው እንጂ ሰው ወራወረው እርስ በርስ ቁጭ ብሎ ይህንን የተወያየበት በጣም ሲሪየስ የሆነ ውይይት አላየንም። ይህንን የራሳችን ኢኒሼቲቭ ወስደን ካሉት የፖለቲካ ኃይሎች ጋር ለመወያየት የወሰድነው እርምጃ ነው። ይህን ነው ምናየው። አጠቃላይ
አቶ ዳውድ፣ ለችግር መቼ መፍትሄ ለማግኘት ችግርን በቅድሚያ ማወቅ ያስፈልጋል። ምንጩን በቅንነት አንጥሮ ማውጣት ይገባል። መቼም ኮሌራ በወባ መድኃኒት አይጠፋም እና በመግለጫችሁም ውስጥ እንዳላችሁት እርሶም በተደጋጋሚ እንደሚናገሩት ኦነግ ከግማሽ ምዕተ ዓመት በላይ ዕድሜ ያስቆጠረ ድርጅት ነው። በምሁራን፣ በበሰሉ ፖለቲከኞች፣ በጦር አዋቂዎችም ጭምር የተሞላ ድርጅት ነው። ለሀገሪቱ ችግሮች ዘላቂና ሰላማዊ መፍትሄ ለማስገኘት መሪ ሊሆኑ ከሚገባቸው ድርጅቶች አንዱ በመሆኑ ችግሮች ያሉባቸውን ቦታዎች ለይቶ የማውጣት አቅም ሊኖረው ይገባል የሚል እምነት በብዙዎች ዘንድ ይኖራል መቼም። ስለዚህ ችግሩን ይበልጥ በማስፋት ወደ ህዝቦች ግጭት ለመቀየር ሲሞከር እየታየ ነው ስትሉ ታውቃላችሁ ማለት ነው። እነማን ናቸው ችግሩን ወደ ህዝቦች ግጭት ለመቀየር እየጣሩ ያሉት? ለምንድን ነው ያንን እያደረጉ ያሉት? ቢያንስ ገምግማችሁ በራሳችሁ በፓርቲያችሁ ደረጃ ያወጣችሁት አቋም ሊኖር ይገባል። ሳትሰጉ ዝም ብላችሁ አላወጣችሁም መቼም እንደዚህ አይነት መግለጫና መቼም አጀንዳ ይዛችሁ ነው በዚህ 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 ነጥቦች ላይ መወያየት አለብን የሚል አቋም ይዛችሁ ነውና እንዴት ነው እነማን እንደሆኑ እነዚህ ኃይሎች ማወቅ የተሳናችሁ?
እነዚህ ኃይሎች ናቸው ማለቱ በአሁን መፈረጁ ውስጥ ትንሽ ይከብዳል። እኛ የፈለግነው ይህንን ትሬንድ ለመቀየር ዋነኛ የፖለቲካ ተዋንያኖች ቁጭ ብለው ከተነጋገሩ እና በመሀላቸው ያለውን የሚስማሙባቸው ነው። ዋነኛ ነጥቦች ሲሪየስሊ፣ ይሄ ዝም ብሎ በየመድረኩ የሚቀነቀኑ የእኛን ጀምር ጨምሮ ማለት ነው፣ ሲሪየስ አብሮ ቁጭ ብሎ በሁለትዮሽም በአራትዮሽም በሶስትዮሽም ቅድም እንዳልኩ እነዚህን እየደረደርን ክሄል እና የምንስማማቸውን አስቀምጠን አብረን የምንሰራቸውን ከለየን የምንለያይባቸውን ነገሮችንም ካስቀመን ዋና አሁን ያለው ችግር ኢትዮጵያ ውስጥ እንዲሁ በሩቁ ፈርጆሃል አንተን እኔም አንተን ፈርጅ ያለው እንዲሁ ዝም ብሎ የሚወረወራለ ቁጭ ብሎ በስፋት በፖለቲካ ንግግርና የተደረገ መድረክ አላየንም እስካሁን ድረስ። የተሞከረ አለ ግን ሁሉም ይፈልገዋል፣ እንደሚፈልገውም ይናገራል በየሚዲያውም በየመድረኩም፣ ግን ይሄ ፈር ይዞ ሲሄድ አናየውም። ስለዚህ እንዲህ ምናልባት እኛን በሚመለከትና እኛም ደግሞ ሌሎችን በምናየውን የራሳችን እርምጃ ወስደን ከእነዚህ ጋር ቁጭ ብለን ተነጋግረን ይህን ደርድረን እንሂድ የሚል ነው ይክራል። አሁን ኢትዮጵያ ውስጥ ባለው ሁኔታ በስውር የሚንቀሳቀሱ ኃይሎች ነጥራ አውጥተ እገሌ እገሌ ነው ይሄ ማለቱ በጣም ያስቸግራል። እንዲሁ በግልጽ ደግሞ የሚንቀሳቀሱ አሉ። በዚህ ውስጥ ተሳትፏል ተብሎ የሚጠረጠሩ ግን ናቸው ወይ ተሳትፏል የሚለው አውጥቶ ለመናገር ይከብሱ። እንግዲህ መንግስት ከእጃ የበለጠ ሰፋ ያለ ኢንቴሊጀንስ አለው ለእሱ ተውና፣ ግን ዋነኛውን ትሬንድ ለመቀየር ይችላሉ የፖለቲካ ኃይሎች እርስ በርስ ከተገናኙና እርስ በርስ ግንኙነት ደግሞ በጣም ብዙሀን የሚያካትት ወደሚሆን መድረክም ያደርጋል። ለዚህ አይነት ጥረት ለማድረግ ነው እንጂ ይህንን መስሎ ለማውጣት አስቸጋሪ ነው። ህዝቡ እንቅስቃሴ መሀል ነው። ከመንግስትና ከፖለቲካ ኃይሎች ውጭ አክተር ሊሆኑ ይችላሉ። ግን በውይይትና በመተባበር ነው ትሬንድ መቀየር የሚቻሉ የሚል የራሳችን አነሳሳ
አሁን ወደ ምሽቱ የመጨረሻ ቅንብር ይሆናል የምናልፈው፣ አመታዊው የዓለም የኤድስ ቀን።
መድኃኒት በነጻ መቅረቡ የኤችአይቪ ኤድስን የሞት ቁጥር በከፍተኛ ደረጃ እንዲቀንስ ቢያደርግም የማስተማርና የማሳወቅ ሥራ መቀዛቀዙ ግን ስርጭቱን በከፍተኛ መጠን እንዲያንሰራራ እያደረገው ነው ይላል። የዘንድሮውን የዓለም የጸረ ኤድስ ዘመቻ ቀን ከትላንት ጀምሮ እየታወሰ ባለበት ኢትዮጵያ ውስጥ እየተደረጉ ባሉ እንቅስቃሴዎች ላይ ዘጋቢዎቻችን ከየአካባቢው ያጠናቀሯቸውን እንደሚከተለው አቅርበናል። በቅድሚያ ከባህር ዳር አስቴር ምስጋናው።
The ኤችአይቪ ኤድስ በኢትዮጵያ ከተከሰተ ከ3 አስርት ዓመታት በላይ አስቆጥሯል። በዚህም ሀገሪቷ በሚሊየን የሚቆጠሩ አምራች ኃይል አጥታለች። አሁንም ቢሆን ከ600,000 በላይ ዜጎች ቫይረሱ በደማቸው ይገኛል። ከነዚህ ውስጥ ደግሞ ከ183,000 በላይ የሚሆኑት በአማራ ክልል እንደሚገኙ መረጃዎች ያመለክታሉ። ነፃ የጸረ ኤችአይቪ መድኃኒት መታደል በኤችአይቪ ኤድስ ምክንያት የሚሞተው ሰው ቁጥር መቀነስ፣ የግንዛቤ ማስጨበጥ ስራው መቀዛቀዝ ኤችአይቪ እንደገና ለመስራጨት ዋነኛ ምክንያት መሆኑን ዓለም አቀፍ የኤድስ ቀንን ምክንያት በማድረግ ዛሬ በባህር ዳር ከተማ በተዘጋጀው የውይይት መድረክ ላይ ተገልጿል። በአማራ ክልል የቫይረሱ ስርጭት መጠን ወረርሽኝ በሚባል ደረጃ ማደጉን የአማራ ክልል ጤና ጥበቃ ቢሮ ምክትል ኃላፊ አቶ ታሪኩ በላቸው ይናገራሉ።
ሀገራዊ ስርጭት ምጣኔው ወደኛ ክልል ስንመጣ የክልሉ ስርጭት ምጣኔ በጣም ከፍ ብሎ ይታያል። በሀገር አቀፍ ደረጃ ከ1.2 ከነበረው 0.9% ያሳያል። በክልላችን ደግሞ ከ1.5 ወደ 1.2% የወረደ እንደሆነ ያሳያል። ከዚህ ተነስተን ምናልባት ኤችአይቪ እየቀነሰ ነው ብለን ልንናገር እንችል ይሆናል። ነገር ግን በአሁኑ ሰዓት ያለው የኤችአይቪ ስርጭት ሁኔታ ሁለት መልክ እንዳለው መገንዘብ ያስፈልጋል። አንደኛው አጠቃላይ ማህበረሰቡ ዘንድ ያለው የስርጭት ምጣኔ፣ ማህበረሰቡ ዘንድ ስንል በጥቅል ከተወሰደው ሳምፕል የስርጭት ምጣኔው እየቀነሰ እንደሆነ ያሳያል። ምክንያቱም ከ1.2 ወደ 0.9% አካባቢ፣ በክልላችን ደግሞ ከ1.5 ወደ 1.2 አካባቢ እንደወረደ ያሳያል። በአንዳንድ የማህበረሰብ ክፍሎች ላይ ደግሞ በዚሁ ጥናት ላይ እና በሌሎችም ጥናት የስርጭት ምጣኔው ከጊዜ ወደ ጊዜ እያደገ እንደሆነ ያሳያል። ለምሳሌ ከሶስት ዓመት በፊት እዚሁ ባህር ዳር ላይ የተጠናው ጥናት የሴተኛ አዳሪዎች ላይ ያለ የኤችአይቪ ስርጭት ምጣኔ እስከ 23% እንደሚደርስ ያሳያል። ይሄ ማለት በተቀሉ የቀነሰ ነው ብንልም በሌላ በኩል ደግሞ እየጨመረ የሄደባቸው የማህበረሰብ ክፍሎች እንዳሉና በጥንቃቄ መገለጽ እንዳለበት መውሰድ ያስፈልጋል ማለት ነው።
የቫይረሱ የስርጭት መጠንን ለመቀነስም እስከሚቀጥለው ዓመት ድረስ 3 90s የሚል መርሃ ግብር እንደተዘጋጀ ነው አቶ ታሪኩ የሚናገሩት።
በ2023 90s እናሳካለን ተብሎ የተቀመጠበትና በ2030 ደግሞ እንዳገር ኤችአይቪ ስርጭትን ማስቆም ተብሎ ትልቅ ግብ ተጥሎ ለዚህ ከፍተኛ ርብርብ እየተደረገ እንደሆነ ግንዛቤ እንዲኖረን ያስፈልጋል። የመጀመሪያው 90 ኤችአይቪ በደማቸው ካለባቸው ወገኖች መካከል 90%ን በምርመራ መለየት ነው። የሁለተኛው 90 በምርመራ ከለየናቸው 90%ን ደግሞ የጸረ ኤችአይቪ ሕክምናና ክትትል ላይ ማስቀመጥ የሚል ግብ ነው የተቀመጠው። በሶስተኛው 90 ደግሞ በምርመራ ራሳቸውን አውቀው የጸረ ኤችአይቪ ሕክምናና ክትትል ከሚያደርጉ ሰዎች መካከል ደግሞ የሚወስዱት መድኃኒት ፍቱን እንደሆነ ማረጋገጥ ወይም ደግሞ የምንሰጠው ሕክምና ውጤታማ መሆኑን ማረጋገጥ የሚል ሲሆን፣ በዚህም ከመረመርናቸው ውስጥ ወደ 83% አካባቢ መመርመር ግን ከነበረባቸው ወይም ደግሞ ከመጀመሪያው 90 ጀምሮ ሊገኙ ከሚገባቸው ደግሞ 53% ላይ እንደሆነ ያሳያል ማለት ነው። ስለዚህ ከፍተኛ ርብርብ ማድረግ እንደሚጠበቅብን በዚሁ አጋጣሚ ለማስገንዘብ ፈልጋለሁ።
በቀደሙ ዓመታት የስርጭት ምጣኔው ቀንሷል መባሉን ተከትሎ ኤችአይቪ እንደሌለ መቁጠር፣ የእርዳታ ስጭት ተቋማት ድጋፍ ማቆምና ከተለያዩ ሴክተር መስሪያ ቤቶች ጋር ተቀናጅቶ አለመስራት በመርሃ ግብሩ ሊያጋጥሙ የሚችሉ ተግዳሮቶች መሆናቸውንም አቶ ታሪኩ ገልጸዋል። የአማራ ክልል ምክር ቤት አፈ ጉባኤ ወይዘሮ ወርቀ ሰሙማሞ በበኩላቸው የመንግስት ተቋማት በኤችአይቪ ዙሪያ ተቀናጅተው እንዲሰሩ ጥሪ አስተላልፈዋል።
በፊት የኤችአይቪ መጣን የነበረው የአጋር ድርጅቶች ሀብት ከጊዜ ወደ ጊዜ እየቀነሰ በመምጣቱ ይህን የማይተካ አካባቢ ሀብት መሰብሰብና ክፍተቱን መሙላት ያስፈልጋል። የአካባቢ ሀብት ከምንላቸው ውስጥ ተቋማት ለኤችአይቪ መከላከል የሚመድቡት 2% በጀት፣ ኤድስ ፈንድ እና በቀበሌ ደረጃ የተቋቋሙ የማህበረሰብ ድጋፍ እንክብካቤ ትምረት ዋና ዋናዎቹ ናቸው። እነዚህ አካባቢ ሀብት ምንጮች አሁን ባጭሩ ጅምር ላይ ያሉ ሲሆኑ የበለጠ እንዲጠናከሩ የአመራር ቁርጠኝነት ወሳኝ በመሆኑ አመራሩ በየደረጃው የመደገፍ እና የማጠናከር ስራ መሰራት አለበት። ሆኖም በታሪክ አጋጣሚ ዛሬ በኃላፊነት ላይ ያለን አመራሮች ማህበረሰቡ በማነቃነቅ የማይተካ ሚና መጫወት ይገባናል ሲል ጥሪ አስተላልፋሉ።
በኢትዮጵያ በየአመቱ ከ12,000 በላይ ሰዎች አዲስ በኤችአይቪ ኤድስ የሚያዙ ሲሆን ከእነዚህ ውስጥ 3,643 ወይም 29.4% የሚሆኑ የሚገኙት በአማራ ክልል መሆኑም ተገልጿል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር።
አስቴር ምስጋናውን ለዘገባውና አመሰግናለን። አድማጮች ተከታታይ ዘገባዎችም ይኖሩናል። ለስንብት ታዲያ Thank you. ዕለቱን በማስታወስ ከተሰሩ ዜማዎች አንዱን ነው ያሰማናቸው። አድማጮች ሰዓታችን አልፈቀደም። ሰሞኑን ወሩ በሙሉ የኤድስ የሚታሰብበት ነውና ቆንጅት አጋጣሚው እንደፈቀደ እንግዲህ የኤድስ ነክ ዜማዎች በሌላ ቀን ለማጫወት እንሞክር።
ጥሩ ሐሳብ ነው። አሁን በዚሁ ልንሰናበት ነው። ያስተናገድናችሁ ቆንጅት ታዬና
አሉላ ከበደ ከአቀናባሪያችን ብርሃን ኃይሉና ከተኪው ስርጭት መሐንዲስ
ሲድራክ
ጋር በመሆን እንሰናበታለን። ትግርኛ ስርጭት ይቀጥላል።
ነገ ማክሰኞ እንገናኛለን በሶስት ሰዓት። ደህና ደሩ።